Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አድርጋው እዚህ አብራኛለች።
ሰላም፣ እንደምናመሻችሁ። በዛሬው መጋቢት 7 2009 ዓ.ም የጋቢና ቪኦኤ ዝግጅታችን የቆይታ ጊዜው ከአንድ ወር በኋላ የሚጠናቀቀው የአስቸኳይ ጊዜ አዋጅ በከፊል ሊራዘም እንደሚችል ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ።
በተደረገው የህዝብ አስተያየት ጥናት ወደ 82 በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ይህንን ያስታወቁት ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ነው። በኢትዮጵያ የሚገኙ ተቃዋሚዎች ደግሞ በዚህ ሪፖርት ላይ የሚሉት አላቸው።
በማንኛውም በዴሞክራሲ እንደ መልቲ ፓርቲ ሲስተም ውስጥ አለሁ የሚል መንግስት
ከህገ መንግስታዊ አግባብም የማይፈለግና የማይጠበቅ እርምጃ እንደመሆኑ አቋማችን አስቸኳይ ጊዜ አዋጅ በአስቸኳይ ይነሳ የሚል ጥያቄ ነው ያለን።
ነገር ግን ማሻሻያ አይደለም እየተጠየቀ ያለው፣ እየተሳሰበ ያለው ማሻሻያ ሳይሆን አዋጁ ራሱ ጥርሱኑ እንዲነሳ የሚፈለግ
የመኢአድ የመድረክና የኤፌኮ መሪዎች ናቸው። በዚህ ላይ ዘገባ አለን።
በአዲስ አበባ ቆሼ እየተባለ በሚጠራው አካባቢ የደረሰውን አደጋ የተመለከተ የዛሬውን ዘገባ ይዘናል።
የሁማን ራይትስ ዎች የአፍሪካ ቀንድ ጉዳዮች ተመራማሪ ፊሊክስ ሆርንንም ይዘናል። ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አድማጮች ለዜናዎቹ ተመልሰን መጥተናል። አጠር ያሉ ዜናዎች እናሰማችኋለን። ባለፈው ማክሰኞ በሩሲያ መንግስታዊ መገናኛ አውታር የተላለፈ አንድ ቃለ መጠይቅ ከሊቢያ መንግስት ተቀናቃኝ ኃይሎች አንደኛው የሞስኮን ከፍተኛ ድጋፍና እርዳታ እንደሚሻ የሚጠቁም ነው ተባለ። ይህም በክልሉ የሚገኙ የዩናይትድ ስቴትስን ወታደራዊ አዛዦች እንዳሳሰበ ተገለጸ። የተወካዮች ምክር ቤት አፈ ጉባኤ አጉላ ሳሌህ በክሬምሊን ቁጥጥር ስር ላለው ኖቮስቲ የዜና ወኪል በሰጡት ቃል በጀነራል ከሊፍ ሀፍታራ ለሚመራው ለሊቢያ ብሔራዊ ጦር ኃይል ተዋጊዎች ሩሲያ እርዳታ እንድትሰጥ መጠየቃቸውንና የሩሲያ ምክር ቤት አባሎችም ምስራቃዊ ሊቢያን እንዲጎበኙ ግብዣ ያደረጉላቸው መሆኑን ገልጸዋል። ብዙዎቹ ወታደሮችን ሩሲያ ነው የሰለጠኑት፣ ቋንቋውን ይናገራሉ፣ የጦር መሳሪያ አጠቃቀምንም ይችሉበታል ሲሉ ሳልህ መናገራቸው ተሰምቷል። ሊቢያ በጋዳፊ አስተዳደር ለወታደራዊ አገልግሎት የተበደረችውን $4 ቢሊዮን ዕዳ ለመክፈል ሳልህ ቃል መግባታቸውም ተሰምቷል።
በሌላ ወገን ወደ ሶማሊያ ስናመራ የሶማሊያ ባህር ኃይሎች አባሎች ዛሬ ሐሙስ ከባህር ላይ ዘራፊዎች ጋር ባካሄዱት የተኩስ ልውውጥ ሁለት የሀቦ ከተማ ነዋሪዎች መቁሰላቸው ተገለጠ። የአይን ምስክሮች ለቪኦኤ ሶማሊያ አገልግሎት ሲናገሩ የፑንትላንድ ባህር ኃይሎች የሽሪላንካን 8 መርከቦች ላገቱ ታጣቂዎች ጦር መሳሪያ የጫነች አንዲት ጀልባ እንደጠለፉ ገልጸዋል። የተኩስ ልውውጡ የተካሄደው ከትላንት በስቲያ ማክሰኞ ሲሆን የቆሰሉት ሁለቱም ሰዎች ምድር ላይ እንደነበሩም ታውቋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዝግጅታችን ስናመራ የቆይታ ጊዜው ከአንድ ወር በኋላ የሚጠናቀቀው የአስቸኳይ ጊዜ አዋጅ በከፊል ሊራዘም እንደሚችል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ። በአዋጁ የተጠቀሱ አብዛኛዎቹ ክልከላዎች ትላንትና ተነስተዋል። የሀገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ግን ሙሉ በሙሉ አልተወገዱም ብለዋል ጠቅላይ ሚኒስትሩ። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል።
የመንግስታቸውን የግማሽ አመት አፈጻጸም ሪፖርት ዛሬ ለፓርላማው ያቀረቡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወቅታዊ የሆኑ ጉዳዮችንም አንስተዋል። በአገሪቱ እየተተገበረ ያለው የአስቸኳይ ጊዜ አዋጅ ደግሞ ከተነሱት ጉዳዮች አንዱ ነው። መስከረም 28 ቀን የታወጀውና ለአምስት ወራት በስራ ላይ የቆየውን አዋጅ በተመለከተ የአስቸኳይ ጊዜ አዋጅ ኮማንድ ፖስት በቅርቡ ግምገማ ማድረጉን ጠቅላይ ሚኒስትሩ አስረድተዋል። ሂደቱን ደረጃ በደረጃ ወደ መደበኛ የህግ ማስከበር ስርዓት ለማሸጋገር የሚያስችል መመሪያ መዘጋጀቱንና ወደ ትግበራ መገባቱንም ተናግረዋል። ከዚሁ ጋር በተያያዘ ትናንት በአስቸኳይ ጊዜ አዋጅ ኮማንድ ፖስት የተሰጠው መግለጫ በአዋጁ የተጠቀሱ አብዛኛዎቹ ክልከላዎች መነሳታቸውን ያመለከተ ነው። ይህም ሆኖ ግን ጠቅላይ ሚኒስትር ኃይለ ማርያም እንዳሉት በተለይ የሀገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥ በምሳሌነት የጠቀሷቸውም አሉ።
አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር፣ በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር፣ አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከህዝባችን ጋራ ተጨማሪ ውይይት በማካሄድና በተግባርም እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በህዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል።
መስከረም 28 2009 ዓ.ም የታወጀው የአስቸኳይ ጊዜ አዋጅ የቆይታ ጊዜ በያዝነው ወር መጨረሻ ይጠናቀቃል። የህዝብ ተወካዮች ምክር ቤት በሁለት ሶስተኛ ድምፅ ይህንን አዋጅ ሊያድስና ሊያስቀጥል ይችላል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ማብራሪያም በከፊል መራዘሙ የማይቀር መሆኑን ያመለከተ ነው። ይህ ደግሞ የአብዛኛው ህዝብ ድጋፍ እንዳለው ነው ያብራሩት።
ከዚህ ቀደም ለተከበረው ምክር ቤት ባቀረብኩት ማብራሪያ መሰረት በተደረገው የህዝብ አስተያየት ጥናት ወደ 82 በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የአስቸኳይ ጊዜ አዋጁ ጸንቶ በሚቆይበት በሚቀጥለው አንድ ወር ጊዜ ውስጥ ጥልቅ ጥናት በማካሄድ ለተከበረው ምክር ቤት የጥናቱን ውጤት በማቅረብ የምናጸድቅበት ሁኔታ ይኖራል። ይህ ጥናት በሚቀርብበት ጊዜም በህገ መንግስቱ አንቀጽ 93 ንዑስ አንቀጽ 6 ሰ መሰረት ምክር ቤቱ ያቋቋመው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድም አስተያየቱን አጠናክሮ ያቀርባል የሚል እምነት አለኝ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ማብራሪያቸው ከ21 ሀገር አቀፍ የፖለቲካ ፓርቲዎች ጋር በመካሄድ ላይ ስላለው የቅድመ ድርድር ውይይትም አንስተዋል። እርሳቸው እንዳሉት ከአንዳንድ አካላት እየቀረቡ ያሉ የተሳሳቱ ሀሳቦች ሂደቱን እንዳያደናቅፉት ይሰጋሉ። ወደ ውይይትና ድርድር የገባ ነው፣ በፍርሃትና በውጭ ኃይሎች ግፊት አይደለም ሲሉ ነው ጠቅላይ ሚኒስትሩ ያብራሩት። ከኤርትራ ጋር ያለውን ግንኙነት በተመለከተም የሁለቱን ሀገሮች ወንድምና እህት ህዝቦች ጥቅም ሊያጎለብት በሚችል ቅኝት የሚመራ መሆኑን ነው የተናገሩት። በኤርትራ ያለው ሁኔታም ከመሻሻል ይልቅ እየተባባሰ መጥቷል ሲሉ ነው ያብራሩት።
በአሁኑ ወቅት ከኤርትራ እየተሰደዱ የሚመጡ ወንድሞቻችንና እህቶቻችን ቁጥር በየቀኑ ከ150 እስከ 200 የደረሰ ሲሆን ከዚህ ውስጥ ወደ 1/5 የሚሆነው ደግሞ ወታደሮች መሆናቸው ሁኔታው ከወትሮም እየከፋ መሆኑን የሚያሳይ ነው። የኢትዮጵያ መንግስት ለወንድምና እህት ህዝቦች የሚያደርገውን አቀባበል በነበረው በወንድማማችነትና እህትማማችነት መንፈስ አሁንም አጠናክሮ የሚቀጥል ይሆናል። በተቃራኒው ደግሞ የኤርትራ መንግስት ኢትዮጵያን ሊያተራምሱልኝ ይችላሉ በሚል ተስፋ ከተለያዩ አካባቢዎች የሚሰበስባቸውን ፍርፋሪ በመጠቀም አሰልጥኖና አስታጥቆ የሚልካቸው ጀሌዎች በአካባቢው ህዝብና ሚሊሻ እንዲሁም በጀግናዊ መከላከያ ሰራዊታችንና ሌሎች የጸጥታ ኃይሎች ተመልሶ ነጋሪ ሳይቀር እየተደመሰሱና እየተያዙ ያሉ በመሆኑ ህዝቡና የጸጥታ ኃይሎቻችን ለፈጸሙት አኩሪ ተግባር የላቀ ምስጋናዬን ላቀርብላቸው እፈልጋለሁ። ሁኔታው ከምንጩ እንዲደርቅ በአገር ውስጥም ሆነ በውጭ የምንሰራውን ስራ አጠናክረን እንቀጥላለን።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው የፓርላማ ቆይታቸው ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሪፖርታቸው በተለይ ያተኮረውም ኢኮኖሚያዊ በሆኑ ጉዳዮች ላይ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አሁንም ቀጣዩ የእስክንድር ፍሬው ዘገባ ነው። ይህንኑ የጠቅላይ ሚኒስትር ኃይለማርያም ደሳለኝ የህዝብ ተወካዮች ምክር ቤት ሪፖርትን በተመለከተ የተቃዋሚ ፖለቲካ ፓርቲዎችን አስተያየት ጠይቋል። ከመላው ኢትዮጵያ አንድነት ድርጅት ዶክተር በዛብህ ደምሴ በሚሰጡት አስተያየት ሪፖርቱ ይጀምራል።
በማንኛውም በዴሞክራሲ እና መልቲ ፓርቲ ሲስተም ውስጥ አለሁ የሚል መንግስት የጊዜያዊ አስቸኳይ አዋጅን አይደግፍም። በእኔ እምነት ማንኛውም የኢትዮጵያዊ ህዝብ በሰላማዊ መንገድ የመኖርና መብቱን ያስጠበቀ ለመኖርና ለመስራት ከዚህ ከአስቸኳይ ጊዜ አዋጅ ውጪ መሆን አለበት። ምክንያቱም በየቦታው አሁን ለምሳሌ ወደ ስራው ሲሄድ የአዋጅ እስካለ ድረስ በመንገድ ላይ ሊያዝ ይችላል፣ ሊጠየቅ ይችላል። ብዙ ጣጣዎች አሉ። ያም ሆኖ ይህ ትላንት የአስቸኳይ ጊዜ አዋጅ ጸሐፊ የሆኑት መከላከያ ሚኒስትሩ ሲናገሩ አብዛኛውን አስቸኳይ ጊዜ አዋጅን በተመለከተ በቀረና በቅርብ ጊዜ ውስጥ ሌላውም ደግሞ እንደማይኖር አስረድተዋል። ይሄ ጥሩ ነገር ነው። ምክንያቱም ሁላችንም የአስቸኳይ ጊዜ አዋጅ የሚባል ነገር በጣም አስከፊ ነገር ሲኖር ብቻ ነው።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ተከታዩን አስተያየት ሰንዝረዋል።
ወደ አዋጁ መግባታቸውን ድሮም የተቀበልነው አይደለም። አሁንም በዚህ ከቅርብ ጊዜ ወዲህ ከኢህአዴግ ጋር ድርድር ይቻል እንደሆን በተቀመጥንበትም ሁኔታ አንዱም ድርጅቶች በነጻነት ከህዝባቸው ጋር እየተገናኙ የዚህ ድርድር ውሎንም በሚመለከት እያስረዱ ድጋፍ እያገኙ መሄድ ነው ያለባቸው። ይህንን ደግሞ የታወጀው አስቸኳይ ጊዜ አዋጁ አይፈቅድም። ብዙ አካባቢዎችን ቀይ ቀጠና ይላል። ሌሎቹንም አካባቢዎች ገብቶ መውጣቱን የአካባቢው ማዕከላዊ ከዚ አካል የሆነው ቅርንጫፉ ታች ድረስ ይሄዳል እና ያ እንደማያሰራ እንደማያንቀሳቀስ ነው የተረዳ ነው። አባሎቻችን ክፍለ ሀገር ያሉት ችግር አለባቸው። ስለዚህ እኛ እንደ መርህም ይህንንም ማንሳት አለባቸው የሚል ጥያቄም ስላነሳል ወደ ድርድሩ ልንገባ በምናደርገው ጥረትም ድራዘማል የሚባለው ጨርሶ ህዝባችንን የሚያሳዝን ከህገ መንግስታዊ አግባብም የማይፈለግና የማይጠበቅ እርምጃ እንደመሆኑ አቋማችን አስቸኳይ ጊዜ አዋጅ በአስቸኳይ ይነሳ የሚል ጥያቄ ነው ያለን።
የህዝብ ተወካዮች ምክር ቤት አንድን የአስቸኳይ ጊዜ አዋጅ በተደጋጋሚ እንዲታደስ የማድረግ ስልጣን አለው። የአሁኑ አዋጅ ሊታደስ የሚችለውም በዚህ መንገድ በምክር ቤቱ ሲደገፍ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዚሁ የጠቅላይ ሚኒስትሩ ሪፖርት ላይ የኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ አባል አቶ ጡርነህ ገምታን ጽዮን ግርማ ጠይቃቸዋለች።
የአስቸኳይ ጊዜ አዋጁ ሲጀመርም ይህ ህገ መንግስታዊ ነው ወይም ህገ መንግስቱን በተጻረረ ሁኔታ የታወጀ ነው። ህገ መንግስታዊ ድንጋጌውን የሻረ አዋጅ ሆኖን እናገኘዋለን ወይም ደግሞ ህገ መንግስቱ ጋር የሚቃረን ሆኖ እናገኘዋለን።
እንግዲህ ጠቅላይ ሚኒስትሩ የህዝብ መረጃ አሰባስበናል፣ ከዚህ ውስጥም 82% አግኝተናል ብለዋል። የህዝብ መረጃን ካሰባሰቡ ተቀባይነት የማይኖረው ለምንድን ነው?
የህዝብ መረጃ ሲባል ግልጽና ይፋዊ መሆን ይኖርበታል። በምን አይነት ሁኔታ ይህን መረጃ እንዳሰባሰቡ ለመላው የኢትዮጵያ ህዝቦች ግልጽ ያደረጉበት ነገር የለም። ይህንን ሲናገሩም የሰጡት ማብራሪያ የለም። ስለዚህ የራሳቸው የሆነ ምክንያት ሊፈልጉለት ካልሆነ በስተቀር የህዝብ አስተያየት የተሰበሰበበት እና ህዝብም ደግሞ ህገ መንግስታዊ የሆነ መብቴ ይሻር ብሎ አስተያየት የሚሰጥበት ምክንያት እኔ መሪ አንጻር ትርጉም አይሰጠኝም።
እነዚህ የቀሩት በአስቸኳይ ጊዜ አዋጁ ላይ በከፊል የተነሱት መብቶች የሚጠቅሙት ነገር ምንድን ነው? መነሳታቸው የሚሰጡት ጥቅም አለ ወይ?
ትናንትና የአስቸኳይ ጊዜ አዋጁ ሴክሬታሪያት እንደገለጸው የአስቸኳይ ጊዜ አዋጁ አካሎች ሳይሆኑ አስቸኳይ ጊዜ አዋጁ ለማስፈጸም የወጡ መመሪያዎች ላይ ነው ማሻሻያ የተደረገው። ነገር ግን ማሻሻያ አይደለም እየተጠየቀ ያለው፣ እየተሳሰበ ያለው ማሻሻያ ሳይሆን አዋጁ ራሱ ጭርሱኑ እንዲነሳ የሚፈለግ ሆኖ ነው እኛ የምንረዳው። መነሳት ያለበት ነው እንጂ መሻሻል ያለበት ነገር አይደለም።
በጣም አመሰግናለሁ አቶ ጡርነህ፣ እግዜር ይስጥልኝ
ስለሰጣችሁኝ እድል። እኔም አመሰግናለሁ።
የጋቢና ጉዟችን ይቀጥላል። የምትከታተሉት ከአሜሪካ ድምጽ ጋቢና ቪኦኤ የሚተላለፈውን ፕሮግራም ነው። ቀጣዩ ዘገባችን የሚያመራው ሰሞኑን ስናቀርበው የነበረውን ዘገባ የተመለከተ ነው። በአዲስ አበባ ከተማ ቆሼ ተብሎ በሚጠራው ቦታ ቅዳሜ ማታ የደረሰው አደጋ ዛሬ 5 ቀናት አስቆጥሯል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ማምሻውን ለአሜሪካ ድምጽ እንዳስታወቁት የሟቾች ቁጥር እስካሁን 113 ነው፣ ፍለጋው ግን አሁንም ቀጥሏል ብለዋል። ከዚህ ጉዳት የተረፉትና በተለያየ ቦታ የሚገኙ ሰዎችን ለመርዳት ጥረት እየተደረገ ነው ብለዋል። እስካሁንም 300 የሚሆኑ ሰዎች እየተረዱ መሆኑን ገልጸዋል። ማምሻውን የአስረኛ ክፍል ተማሪ የሆነና በዚህ ቦታ 7 ቤተሰቦቹን በአንድ ጊዜ ያጣ ስዩም የተባለ ወጣት አነጋግሬ ነበር። ስዩም እንዳለውም በዚህ አካባቢ አንድ ቤት ውስጥ 10 ሆነው ይኖሩ ነበር። አክስቱ ደግሞ በእንግድነት መጥተው ነበር። እናቱ ለቅሶ ልድረስ ብለው በወጡበት ወንድሙ ስራ በሄደበትና እሱ ደግሞ ከጓደኞቼ ጋር ልጫወት ብሎ እደጅ እያለ አደጋው መድረሱን ይናገራል። በዚህም ወንድሙን፣ አክስቱን፣ የወንድሙን ሚስትና 3 የወንድሙን ልጆች በአጠቃላይ 7 ቤተሰብ እንደጠፋና እስካሁንም ድረስ የ3 ዓመት የወንድሙ ልጅ የሆነው ህፃን እየተፈለገ እንደሆነ አስክሬኑ እንዳልተገኘ ገልጾልናል። የቀሩት አስክሬኖች ደግሞ መቀበራቸውን አስረድቶናል። ይህ ወጣት እንደሚለው እዚህ አካባቢ መኖር ከጀመሩ ጊዜ ጀምሮ ክረምት በመጣ ቁጥር ችግር ይደርስ እንደነበረ ነው። አሁን ስላሉበት ሁኔታ ጠይቄዋለሁ።
ሌላ ቀን የሚደረመስ ነበረ፣ ግን ብዙም እንደዚህ አይመጣም።
ከዚህ በፊት ማለት ነው?
ክረምት ይደረመስ ነበረ። ቱቦ ብቻ ነበር የሚደፍነው።
የምን ቱቦ ይደፍን ነበር?
የቆሻሻው ሲታጠብ ቱቦ አለ፣ ራሱ ይሄዳል። ያን ሲደፍነው ደግሞ ክረምት ዝናብ በሚዘንብበት ቁጥር ወደ ቤት ይገባ ነበር። እኛ ቤት ደግሞ አይደርስም ነበር። እንደዚም ጊዜ ወደ ውጭ ወጣ። ኮብልስቶን አልቀር በጣም ተከምሮ ነበር። እንደ ተያ ነገር ነው።
ቤታችሁ ተረፈ?
አይ ምንም የተረፈ ነገር የለም። አልተረፈም ምንም ነገር።
ከዚህ በፊት ቆሻሻው ሲደፍነው ቱቦውን እንደዚህ ክረምት እንደዚህ አይነት ችግር ሲመጣ አላመለከታችሁም ነበር?
አመልክተን ነበር፣ ግን እሺ የሚል የለም። ማንም ችላ ብለዋል። ብዙ ጊዜ አመልክተናል።
እርዳታ ተደረገላችሁ?
እስካሁን ምንም አይነት እርዳታ አላየሁም።
ምግብ እንዲህ ማን ነው የሚረዳችሁ? አሁን
ምግብ ነው እንጂ የሚለበስ ነገር ወረዳ ነው የሚይዙ የሚያስቀምጡት፣ ግን እስካሁን ምንም ነገር አልመጣም።
እና ምን ላይ ነው ያላችሁት እናንተ አሁን?
ያው በአንድ ልብስ ምናምን ነው ያለነው እስካሁን።
የት ነው ያላችሁት?
ድንኳን ተተክሎልን እዛ ነው ያለነው።
ማን የተከለው ድንኳኑን?
ያው ማህበሩም አለ እዛ።
የምን ማህበር?
እድሮች፣ የእድር ቤት። ያው ከዚህ ቤትም ጎርፍ ሲገባም ይተክሉልን ነበረ።
አሀ፣ ጎርፍ ሲመጣም ወጥታችሁ ይተከልላችሁ ነበር? ስለዚህ እንዴት ነው ታዲያ እርዳታ የሚመጣ? አሁን መንግስት እርዳታ እየሰጠን ነው ይላል ለዜጎቹ።
አረ ምን ነገር እንዳየሁት ምንም የሚጠጣና የሚበላ ብቻ የሚመጣው፣ ሌላ ነገር ምንም የለም።
ዶክተር ነገሪ ሌንጮን ማምሻውን አነጋግሬያቸዋለሁ። ሰዎችን ለመርዳት ጥረት እየተደረገ እንደሆነ ገልጸውልኛል። በቀጣይም በከፍተኛ ጥረት የተጎዱትን ሰዎች መልሶ ለማቋቋም ጥረት እንደሚደረግ ተናግረዋል።
በዚህ አደጋ ለተጎዱት ድጋፍ እየተደረገላቸው ነው። እንዲሁም ደግሞ ፍለጋውም ቀጥለዋል። እንግዲህ ትናንትና የከተማ ከንቲባ ዝድር ባኩማ እንደገለጹት ወደ መጠናቀቁ ተቃርበዋል። ከዚህ በኋላ የሚሆነው የአደጋው መንስኤ የሚያጠና አካል በአዲስ አበባ ዩኒቨርሲቲና ከቴክሳስ ዩኒቨርሲቲ እንዲያጠኑ የተጀመረ እንቅስቃሴ አለ። እንግዲህ እንደምታውቀው ይሄ በጣም አሳዛኝ ክስተት ነው። መንግስት ደግሞ በተቻለ መጠን ከህዝቡ ጋር በመሆን ዜጎቻችን፣ ባለሀብቶችም፣ አርቲስቶችም እየተረባረቡ ነው ያለው። የሃይማኖት ተቋማትም በተጎዱት ወገኖቻችን ጎን ለመቆም ዛሬም የከንቲባው ጽህፈት ቤትም ድጋፍ ለማድረግ በሚፈልጉት ወገኖቻችን ተጨናንቆ ነው የዋለው።
ዶክተር ነገሪ ሌንጮ በበርካታ ጉዳዮች ላይ ማብራሪያ ሰጥተውኛል። ዶክተር ነገሪን ካነጋገርኳቸው በኋላ ሚፍታህ የተባለ ሌላ ወጣት አነጋግሬ ነበር። ሚፍታህ ቅሬታ አለው። ቅሬታው የሚጀምረው ደግሞ አደጋው ከደረሰ በኋላ በሰዓቱ እርዳታ ቢደረግ ኖሮ በርካታ ሰዎችን ህይወት ማትረፍ ይቻል ነበር የሚል ነው። ሚፍታህ የእህቱን በዚህ አደጋ ማጣቱን ይናገራል። የሚፍታን እህት በተመለከተ በማክሰኞ ዕለት ዘገባ ያቀረብን ሲሆን አሁን የሚፍታ እናትና የሚፍታ ወንድሞች ሌላ ቦታ ሀዘን መቀመጣቸውን ገልጾ ምንም አይነት እርዳታ እንዳልተደረገ ይናገራል። አደጋው ደረሰ የተባለበትን ዕለት በተመለከተ ያለውን ቅሬታ ጠይቄው ነበር።
አንደኛው ታዟል። የእሳት አደጋውም ብመሪ ይመጣል ብሎ ነበረ እናው ከምሽት ጠዋት ነቀ 2 ሰዓት ስለዚህ ያለ ጋስ ምንድን ነው? በራስ መኪና አምጥቶ ቆፈር ነው የሚባል። ያውም ለሊት ላይ 5 ሰዓት ተኩል ላይ አንዱ የገባው በጎማ የነበረው ስካባተር ማለት ነው። ቤቱ ሙሉን ጠረገውና ጎማ ይተኛል ጎሞስ ለሚተኛ ከዚህ በር አላልፈ ጥሩ ጥሩ ሄደ። ጎማ የተኛ ብሎ እንኳን የሚያስገዱት የሚያሰራው ሰው ነበረ። ሰዓት ያኛው ጎማ የተኛ ብኛል ያለው መኪና ባለ ጎማ ነው መተኛ ሊሰራው ይጠረገለ። ያም ጎማ ነው ጎማ ነው በቃ ጎማ ስለሚተኛ እኔ ከዚህ በር መሄድ አልቻለና የፖሊስ አካሎችም ሊያስገድዱት አልቻሉ። ጎማ የተኛ ብኛል ብሎ ይሄዳል። ከነገ ከጠዋቱ ሶስት ሰዓት ነው ምናምን ነው የመጣ ያስመጣ ነው።
ስለዚህ የተረፉ ቢኖሩ የማውጣት እድሉ ይኖር ነበር ማለት ነው።
በስ ቢመጣ መኪናው ቢመጣ ከኛ ጀርባ ጋር ሴቷ እጇን እንዲያለች እንኳ ራሱ እንዲያለች ሄዶ አይተዋት እንኳ ሊያውጡ አልቻሉ ነበር። ብሶ መዳን ይችል ነበር እስከ ማተር ቢኖር
አይታችሁ ነበር እጅ የሚያውለበልብ ሰው?
አዎ አሳይተናል ለፖሊስ። አላ በከይረ ነው ሁሉም ነገር ያመጣል።
ከእናንተ ጀርባ የነበሩ ልጆች ቁርአን ይቀራሉ የተባሉት ምን ያህል ነበር ቁጥራቸው?
ምንም ነው ኡስታዙ ለዛ ሙድ ድረስ እዚህ ቦታ ነኝ ያለሁት እያሉ ይጠቁሙ ነበር አሉ። በሱም የሰማ ነው እዛ አብር ላይ ሆነን ወደ ሚሊሊክ ምናምን ወደዛ ስንሯሯጥ የሰማ ነው። እየደወሉ ነበር እዚህ ቦታ ነኝ ያለሁት እያሉ ነበር አሉ። እኛ ሰው ነው የነገረ የኔም ብቻ ሳይሆን ያሉ ዘመዶቻችን
ብዙ ነበሩ። ዘመዶቻችሁ እዛ አካባቢ ያሉት
ሁሉም ያው በዜግነት ሁሉም ዘመድ ወንድም አባት ሁሉም ነገራችን ናቸው።
ይህንን ሁኔታ በተመለከተ ለአዲስ አበባ አስተዳደር የኮሚኒኬሽን ጉዳዮች ኃላፊ በተደጋጋሚ ጥሪ ብናደርግም ምላሽ ባለማግኘታችን መልሳቸውን ልናካትት ሳንችል ቀርተናል። ዶክተር ነገሪ ሌንጮ ደግሞ ከዚህ በኋላ አካባቢው ምን ይደረጋል በሚል ላነሳንላቸው ጥያቄ አሁን የተረፉትን የነፍስ አድን ስራ የመስራት ጥረት እየተደረገ እንደሆነና ከዚህ በኋላ ያለውን በተመለከተ ደግሞ የአዲስ አበባ ከተማ አስተዳደር ውሳኔ እንደሚያስተላልፍ ገልጸውልናል። ከዚሁ ጋር በተያያዘ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በዚህ አደጋ ለተጎዱት ሐዘኑን የሚገልጽ መግለጫ አውጥቶ ነበረ። በሕይወታቸውን ላጡት ወገኖች ቤተሰቦችና የመቁሰል ጉዳት ለደረሰባቸው ወገኖች መንግስት ካሳ እንዲከፍልና ለመፈናቀል አደጋ ለተጋለጡት ደግሞ የመልሶ ማቋቋም ስራ እንዲያከናውን ጥሪ አቅርቧል መድረክ በመግለጫው።
የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ የመጨረሻ ሁለት ምስክሮችን ዛሬ አሰምተዋል። ምስክሮቹ ተከሳሽ የፈጸማቸው ድርጊቶች ሰላማዊ የፖለቲካ ትግል መርሆችን ያልጣሱ መሆናቸውን ለፍርድ ቤቱ አስረድተዋል። ቀሪ የተከሳሽ የድምጽ ከምስል ማስረጃዎች ከሚመለከታቸው የመንግስት አካላት ተሟልተው እንዲቀርቡ አዞ ተለዋጭ ቀጠሮ ሰጥቷል። ዝርዝሩን መለስካቸው አመሃ ከአዲስ አበባ ልኳል።
ሁለቱ የአቶ ዮናታን ተስፋዬ የመጨረሻ ምስክሮች ዶክተር መረራ ጉዲናና አቶ እስክንድር ነጋ በተለያዩ ምክንያቶች የፍርድ ቤት ትዕዛዝ ሳይከበር ቀርቶ ብዙ ተደጋጋሚ ቀጠሮዎች እየተሰጡ ተሟልተው ሳይቀርቡ ቆይተዋል። ዛሬ ለመጀመሪያ ጊዜ ሁለቱም ምስክሮች ተሟልተው ቀርበዋል። የተከሳሽ ጠበቃ አቶ ሽብሩ በለጠ ለፍርድ ቤቱ ሁለቱ ምስክሮች የሚመሰክሩበት ጭብጥ ምን እንደሆነ ባጭሩ አስረድተዋል። የተከላካይ ጠበቃ ባስረዱት መሰረት ሁለቱም ምስክሮች የሰላማዊ ትግል አማራጮችና ዘዴዎች ምን እንደሆኑ እንደሚተነትኑ፣ ደንበኛቸው በፌስቡክ ገጻቸው ላይ ያሰፈሯቸው ሐሳቦች ሐሳብን የመግለጽ ነጻነት ገደቦችን ያላለፉ መሆኑን የሚያረጋግጥ ምስክርነት ይሰጣሉ ብለዋል። አቃቤ ሕግ ጭብጡን ተቃውሟል። እንደ አቃቤ ሕግ ክርክር ከሆነ አቶ ዮናታን ተከላከል የተባለበት ፍሬ ነገር እና የተከሳሽ ጠበቃ በጭብጥነት ያስያዙት ጉዳይ ጨርሶ ተያያዥነት የሌለው ስለሆነ ምስክሮቹ መመስከር ያለባቸው በፍሬ ነገር ጉዳይ ብቻ መሆን አለበት ብሏል። የተከሳሽ ጠበቃ በበኩላቸው ያስያዙት ጭብጥ ተከሳሽ እንዲከላከል ከተወሰነበት ጉዳይ ጋር ያለውን ተያያዥነት አስረድተው ይህ የአቃቢ ሕግ ተቃውሞ ከዚህ በፊትም ተነስቶ ውድቅ እንደተደረገ አስታውሰዋል። ፍርድ ቤቱ የሁለቱን ወገን ክርክር አዳምጦ የአቃቢ ሕግን ተቃውሞ ውድቅ አድርጓል። ሁለቱም ምስክሮች የተከላካይ ጠበቃ ለፍርድ ቤቱ ባስያዙት ጭብጥ መሠረት ከ2008 ዓ.ም ህዳር ወር በፊትም ሆነ ከዚያ በቀድሙ ወራት በኦሮሚያ ክልል የተቀሰቀሰው ተቃውሞ በህዝባዊ እምቢተኝነት የሚፈረጅ እንጂ ከሽብር ጋር እንደማይያዝ፣ የዚህ መነሻ ደግሞ የመልካም አስተዳደር እጦት እና ተያያዥ ጉዳዮች የሚፈጥሩት ናቸው ሲሉ በሰፊው ተንትነዋል። በአሸባሪነትና በህዝባዊ አመፅ፣ በትጥቅ ትግልና በአሸባሪነት መካከል አሉ ያሏቸውን ልዩነቶችም አስረድተዋል። ተከሳሹ ፈጽመዋቸዋል የተባሉትም ድርጊቶች ሐሳብን በነጻ የመግለጽ መብትን የተከተሉና ገደቦቹንም ያልጣሱ ናቸው ሲሉ አስረድተዋል። ፍርድ ቤቱ በመጨረሻም ቀሪ የተከሳሽ የድምፅ ከምስል ማስረጃዎች ከሚመለከታቸው የመንግሥት መሥሪያ ቤቶች እንዲመጡ ትዕዛዝ ሰጥቶ ለመጋቢት 27 ቀን 2009 ዓ.ም ቀጠሮ ቆርጧል። አቃቤ ሕግ ከአንድ አመት በፊት ዮናታን ተስፋዬን በፌስቡክ ገጹ ባሰፈራቸው ጽሑፎች ምክንያት የሽብር ድርጊት ፈጽመዋል ሲል ክስ እንደመሰረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ሌላ ዘገባ ስናመራ ደግሞ መደበኛ ትምህርታቸውን በመብራት ኃይል እጦት ማጥናት ያልቻሉ ወጣት ሴቶችን አዲስ ቴክኖሎጂን እንዲፈጥሩ መጠበቅ የማይታሰብ ነበር። በበርካታ የአፍሪካ ሀገራት ለአመታት ያልተፈታው የመብራት እጥረት ችግር በካሜሩንም በእጅጉ የሚታይ ነው። አረንጓዴ ወጣት ሴቶች የተሰኘው በካሜሩን የሚገኘው አዲስ ፕሮጀክት ይህንን ለመቅረፍ በመንቀሳቀስ ላይ ይገኛል። የቪኦኤ ዘጋቢያችን ኬቨን ኢሆስ የዘገበውን መስታወት አራጋው ታቀርበዋለች።
ቆሻሻውን ሲመለከቱት ለመንካት እንኳን የሚያጸይፍ ነው። ውጤቱ ግን በብርሃን የተሞላ ነው። በካሜሩን የሚገኘው አረንጓዴው ፕሮጀክት አዲስ ቴክኖሎጂን ለወጣት ሴቶች በማስተማር ላይ ቢገኝም የፕሮጀክቱ አስተባባሪዎች ግን ከፊታቸው በርካታ ውጣ ውረድ እየገጠማቸው መሆኑን ይናገራሉ። ሙኒክ ቲሚንጋ የአረንጓዴው ፕሮጀክት ዋና አስተባባሪ ናት።
One of the girls approaches me and asks me, "Madam, we don't have light, so how do we use these books and all this?"
ከወጣቶቹ አንዷ እነዚህን የትምህርት መገልገያዎችና መጽሐፎች ሰጠሽኝ፣ መብራት ሳይኖረኝ ግን እንዴት ነው የምጠቀምበት ብላ ጠየቀችኝ። በማለት ችግሩ ምን ያህል አሳሳቢ እንደነበር ትናገራለች። እናም ከነበረው መሰረታዊ ችግር በመነሳት ወጣቶቹ መፍትሄውን መፈለግ ያዙ። ቆይተውም ችግሩን ድል የሚያደርጉበት ጉልበት እጃቸው ላይ እንዳለ ተገነዘቡ። የሰውና የእንስሳ አይነ ምድር ወደ ኃይል አመንጭነት የሚቀይር መሳሪያ ለመግጠም ስምምነት አደረጉ። ሁሉም ነገር በአንድነት ተቀበረ። ከዛም እንዲብላላና ባዮጋዝ እንዲያመነጭ ወደሚያደርገው መሳሪያ ተገለበጠ። ኤሪካ ሎቤ በዚህ ፕሮጀክት ከሚሰለጥኑት ወጣት ተማሪዎች ውስጥ አንዷ ናት።
አይ ቲንክ ኢንስቴድ ኦፍ አስ going to buy gas outside, we can use biogas because it will be much cheaper. And with biogas that we use, that we create ourselves, we can get like sewages or wages from like, we can get like popo peelings.
እንደማስበው ለማብሰል የምንጠቀምበትን ጋዝ ከመግዛት በጣም በርካሽና በቀላሉ ከምንጥለው ቆሻሻ ባዮጋዝን ማግኘት እንችላለን። እናም በራሳችን የኃይል አቅርቦት ማብሰል እንዲሁም ለቤታችን መብራት ማግኘት እንችላለን በማለት ከቆሻሻው የሚገኙትን ጥቅሞች አብራርታለች። ከ50% በላይ የሚሆነው የሀገሪቱ ነዋሪ የኤሌክትሪክ ኃይል በማያገኝበት በካሜሮን የጋዝ ብርሃን በመስጠት በማገልገል ላይ ይገኛል። ለትናንሽ ማብሰያ መሳሪያዎችም የኃይል ምንጭ ሆኗል። ይህ ፕሮጀክት ሌሎች የኤሌክትሪክ ኃይል የሚገኝባቸውን ዘዴዎች በተለይ ከፀሐይ ብርሃን የሚገኘውን ኃይል ጥቅም ላይ ለማዋል ወጣት ሴቶችን በማሰልጠን ላይ ይገኛል። ከቆሻሻ ጥርቅም የሚገኘው የኃይል ምንጭ እስካሁን 3000 ለሚሆኑ ቤቶች የኃይል አቅርቦት አስገኝቷል። በሀገሪቱ ነዋሪዎችም ተፈላጊነቱ በእጅጉ እየጨመረ ይገኛል።
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢናን ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋውንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። ሙዚቃውን በመምረጥ ዲጄ ፋትሱ፣ በቴክኒኩ ዳንክራፍት። ጉዟችሁ የሰመረ ይሁን እያልን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። Yeah. 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 Yeah